ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ኢቦላን እንዴት መቆጣጠር እንዳለብን እናውቃለን። ዓለም አቀፉ ማህበረሰብም ከምዕራብ አፍሪካ ሀገሮች ጋር በመስራት ለስኬት የበቃ ከፍተኛ ጥረት አድርጓል። ይህ ባይሆን ኖሮ ዓለም አቀፍ ቀውስ ሊሆን በቻለ ነበር። የዩናይት ስቴትሱ የበሽታዎች መከላከያና መቆጣጠሪያ ማዕከል ዲሬክተር ዶክተር ቶማስ ፍሪዳን ናቸው። በዕለቱ አብይ ርዕስ ዝርዝሩን ይዘናል።
ከምሽቱ ዋና ዋና ዜናዎች ደግሞ የደቡብ ሱዳን የሽግግር መንግሥት ሊመሠረት ነው፣ የመንግሥታቱ ድርጅት ዋና ጸሐፊ ነገ ጁባ ይገባሉ፣ እንደዚሁም የተቀናቃኙ መሪ ነገ ጁባ ይገባሉ ተብሎ እየተጠበቀ ነው። በዩጋንዳው ምርጫ በሁለተኛነት መጨረሳቸው የተነገረው ኪዛ ቢሴጄ ክስ ሊመሠርቱ ነው። ለዩናይትድ ስቴትስ ፕሬዚደንታዊ ምርጫ የኔቫዳ ፉክክር ዶናልድ ትራምፕ ትናንት አሸንፈዋል። እንዲሁም የዮርዳኖስ ንጉሥ አብደላ ዋሽንግተን ናቸው ዋና ዋና ዜናዎቻችን ናቸው።
ሌሎች በርከት ያሉ ዘገባዎችና ቅንብሮችም ይዘናል። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ረቡዕ የካቲት 16 2008 ዓ.ም አስተናጋጆች አሉላ ከበደና
እኔም ሶሎሞን አባተ ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር አብረናችሁ እናመሻለን።
በቅድሚያ ግን የሰዓቱን የዓለም ዜና።
ለደቡብ ሱዳን የሽግግር መንግሥት ምስረታ ዋና ከተማይቱ ጁባ ለሚገቡት የተቃዋሚዎቹ መሪ ሪያክ ማሻር ሁኔታዎችን ለማመቻቸት የሚያግዙ 1307 ታጣቂዎች እንዲገቡ በወገኖቹ መካከል ስምምነት ላይ ተደርሷል። የተቃዋሚዎቹ ታጣቂዎች ማለት ነው። የደቡብ ሱዳን የክትትልና የግምገማ የጋራ ኮሚሽን ትናንት ባወጣው መግለጫ ለተቃዋሚው መሪ ታማኝ የሆኑ የፖሊስና ወታደራዊ መኮንኖች ወደ ጁባ እንደሚገቡ ነው ያስታወቀው። የስልጣን ተጋሮቱ የሽግግር መንግሥት ከተቋቋመ በኋላ ተጨማሪ መኮንኖች አሁን የሚገቡትን እንደሚቀላቀሉም ተነግሯል። ለሁለት ዓመታት የተዋጉት የደቡብ ሱዳን ወገኖች ባለፈው ነሐሴ በደረሱበት የሰላም ውል ምርጫ ከመጥራታቸው በፊት መንግሥቱን ለሰላሳ ወራት በጋራ ለመምራት ተስማምተዋል። የተጋሮት መንግሥቱን ለመመስረት በወሰዱት የመጀመሪያ እርምጃ ፕሬዚደንት ሳልቫኪር ባላንጣቸው ሆነው የቆዩትን ማቻርን ምክትላቸው አድርገው መሾማቸውን ባለፈው ሳምንት ውስጥ አሳውቀው ነበር። ጁባ ላይ ያለው አየር ይህንን ቢመስልም በአንዳንድ የሀገሪቱ አካባቢዎች አሁንም አልፎ አልፎ ውጊያ እየተካሄደ መሆኑ ታውቋል። የተባበሩት መንግሥታት ድርጅት ዋና ጸሐፊ ባንኪሙን ከፕሬዚደንት ኪር ጋር ለመገናኘትና በጦርነቱ ለተጎዱ ሲቪሎች አገልግሎት እየሰጠ ያለውን የድርጅታቸውን መጠለያ ጣቢያ ለማየት ነገ ሐሙስ ጁባ ይገባሉ ተብሎ እየተጠበቀ ነው።
ሰብአዊ መብት ጥበቃ ረገድ ያለፈው የአውሮፓውያኑ 2015 ዓ ም በተለይም ለአፍሪካ ቀንድ አገሮች ኢትዮጵያና ኤርትራ ጥሩ ዘመን እንዳልነበረ አምነስቲ ኢንተርናሽናል ገለጠ። ይህ በእንዲህ እንዳለ የምዕራብና ማዕከላዊ አፍሪካ ህዝቦች ሽብርተኝነትን በመዋጋት የከፈሉትን መስዋዕትነት ዓለም አቀፉ የሰብአዊ መብት ተሟጋች ቡድን አምነስቲ ገልጧል። ኤሚሊ ሎብ ከአቢጃን በላከችው ዘገባ ቡድኑ በዓመታዊ ሪፖርቱ የመብት ጥበቃን በተመለከተ በተጠቀሱ ክልሎች አንዳንድ ተጨማሪ እድገቶች ይስተዋላሉ ብሏል። አዲሱ አበበ ይዞት ቀርበዋል።
ሚሼል ካጋሪ በዓለም አቀፉ የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል የምስራቅ አፍሪካ የአፍሪካ ቀንድና የግሬት ሌክስ ሀገሮች ፕሮግራም ዲሬክተር ናቸው። ባለፈው 2015 ዓ ም የነበረውን የሰብአዊ መብት ይዞታ ሲገመግሙ እንዲህ ይላሉ።
The trends that we're noticing is that broadly 2015 was a bad year for human rights.
በሰብአዊ መብት ጥበቃ ረገድ 2015 ጥሩ ዓመት አልነበረም። መንግስት የሚወስዳቸው የኃይል እርምጃዎች ወደ አፍሪካ ቀንድ ዘምተው እስከ ኢትዮጵያና ኤርትራ ተዳርሰዋል እና ለሰብአዊ መብት ጥበቃ ምንም አይነት ከበሬታ አልነበረም። ዓለም አቀፍ የሰብአዊ እርዳታ አገልግሎት ህግም ወደ ሰብአዊ ቀውስ ተለውጦ ዓለም አቀፍ የስደተኞችን ቀውስ አስከትሏል። ይህ ቀውስ ባለፈው ዓመት ኤርትራን ሶስተኛዋ የስደተኞች መፍለቂያ አገር አድርጓታል። በአጠቃላይ 2015 ዓ.ም ለሰብአዊ መብት ጥበቃ ጥሩ ዓመት አልነበረም ነው ያሉት ዲሬክተሯ ሚሼል ካጋሪ። አምነስቲ ኢንተርናሽናል በዘገባው የምዕራብና ማዕከላዊ አፍሪካ ህዝቦች በሽብርተኛነት ላይ የተካሄደው ጦርነት ቀጥተኛ ተጎጂዎች መሆናቸውን አመልክቷል። በካሜሮን፣ በኒጀር፣ በቻድ እና በናይጄሪያ የሚገኙ ከተሞች በብዙ መቶዎች የሚቆጠሩ ሰዎች በሞቱበት በመንግስቱና በቦኮ ሐራም መካከል የሚካሄደው ጦርነት ሰለባዎች መሆናቸውንም አምነስቲ ጠቅሷል። በእነዚያ ሀገሮች የሚገኙ ህዝቦች የጸረ ሽብርተኛነት ህግ ያስከተለው መዘዝ ሰለባዎችም ሆነዋል። ለምሳሌ ካሜሩን እንደ አውሮፓ አቆጣጠር በ2014 እንዳጸደቀችው አይነቱ ህግ ማለት ነው። ይህ ህግ የካሜሩን ባለስልጣናት ህፃናትንና ሴቶችን ጨምሮ ጋዜጠኞችን፣ የመብት ተከራካሪዎችንና ሰላማዊ ዜጎችን እንዳሻቸው የሚያስሩበት፣ የሚያዋክቡበትና ለስደት የሚዳርጉበት አጉል ህግ ነው።
ሰሞኑን በተካሄደው የዩጋንዳ ፕሬዚደንታዊ ምርጫ ላይ ተወዳድረው የነበሩት ዋናው የተቃዋሚ መሪ ዶክተር ኪዛ ቢሴጂ በህገወጥ መንገድ በተከታታይ እየታሰርኩ ነው ሲሉ ጠበቆቻቸው በፍርድ ቤት ክስ እንዲመሰርቱላቸው አዘዙ። ካለፈው ቅዳሜ አንስቶ ፖሊስ እያሰረ እንደሚፈታቸውና የተመሰረተባቸውም ክስ እንደሌለ የዲሞክራሲያዊ ለውጥ መድረክ ፓርቲው መሪ ተናግረዋል። ፖሊስ በየቀኑ ማለዳ ወደ ጣቢያ እየወሰደ እዚያው አውሎ ምሽት ላይ ወደ መኖሪያ ቤታቸው እንደሚመልሳቸው አመልክተዋል። ቢሴጄ ትናንት ማታ በአጎራባች ወረዳ ውስጥ ከሚገኘው ናጋላማ ፖሊስ ጣቢያ ወደ ቤቴ ሲመልሱኝ ቤቴ በወታደሮች ተከቦ ነበር። ቤት እንድገባና ተመልሼ እንዳልወጣ ተነገረኝ። ክስ የለም፣ ማብራሪያ የለም፣ አንድም ሰነድ የለም ብለዋል ቢሴጄ። ቢሴጄ ፕሬዚደንት ዮዌሪ ሙሴቪኒ ተቀዳጅቸዋለሁ ባሉት የምርጫ ድል ላይ የተቃውሞ ሰልፍ እንደሚጠሩ ካስጠነቀቁ አንስቶ ቤታቸው በጦር ሰራዊት እንደተከበበ መሆኑ ታውቋል። በዩጋንዳ ሕግ መሠረት በምርጫ ሕጉ ውጤት ከተነገረ ቀን አንስቶ ባሉት 10 ቀናት ቅሬታ ወይም ክስ ለጠቅላይ ፍርድ ቤቱ ማቅረብ ስለሚቻል ያ ጊዜ እስኪጠናቀቅ እጩ ፕሬዚደንት ሆነው እንደሚቆዩ ቢሴጄ እየተናገሩ ነው። ውጤቱን በመገዳደሪያው ጊዜ ውስጥ ቅሬታ ሳይቀርብ ካልቀረ ወይም ቅሬታ ቀርቦ ውሳኔ ካላገኘ በስተቀር በዩጋንዳ ሕገ መንግሥት መሠረት ማንም ተመርጧል ብሎ መደምደም እንደማይቻል ቢሴጄ አስታውቀዋል። እንደዚያም ሆኖ ግን የተጻፈ መብታቸውን ለመጠቀም እንጂ በዩጋንዳ የፍትሕ ሥርዓት ላይ እምነት እንደሌላቸው ቢሴጄ ተናግረዋል።
መጪው የዩናይትድ ስቴትስ ፕሬዚዳንት ለመሆን እየተካሄደ ባለው ፉክክር ትናንት በኔቫዳ ጠቅላይ ግዛት በተካሄደው የመለያ ምርጫ የሪፐብሊካን ፓርቲው ተፎካካሪ ዶናልድ ትራምፕ አሸንፈዋል። ቢሊዮኔሩ ትራምፕ ከድምፅ ሰጪዎቹ የግዛቲቱ ሪፐብሊካን 46%ን ድምፅ ሲያገኙ የፍሎሪዳው ሴናተር ማርኮ ሩቢዮ በ24%፣ እንዲሁም የቴክሳሱ ሴናተር ቴድ ክሩዝ በ21%፣ ሁለተኛና ሶስተኛ ሆነው በርቀት ተከትለዋቸዋል። የፊታችን ማክሰኞ የካቲት 22 እጅግ በርካታ ቁጥር ባላቸው ግዛቶች ውስጥ በአንድ ቀን በአንድ ጊዜ ለሚካሄደው በተለምዶ ሱፐር ቲውስዴ ተብሎ ለሚጠራውና በተወዳዳሪዎች መካከል በብዙ ተስፋ ለሚጠበቀው የመለያ ድምፅ አሰጣጥም ትራምፕ ለሶስተኛ ተከታታይ ግዛት ያሸነፉበት የትላንቱ ድላቸው ጥሩ መንደርደሪያ ይሰጣቸዋል ተብሎ ተገምተዋል። በተንታኞች ከኔቫዳው ድላቸው በኋላ ደጋፊዎቻቸው የአሸናፊነት ንግግር ያደረጉት ዶናልድ ትራምፕ ጀብዳቸውን ሲናገሩ የፖለቲካ ልሂቃን የትም አትደርሱም ብለውን ነበር፣ አሁን ግን ድፍን አገሪቱን እያሸነፍን ነው ያሉት።
The people of this country are absolutely amazing. I love you folks very much. Remember,
የዚህ ሀገር ሰዎች ፍጹም የሚያስደንቁ ናቸው። በጣም ወዳችኋለሁ ወገኖቼ። አሜሪካን መልሰን ታላቅ እናደርጋለን። አስታውሱ፣ እናደርገዋለን። እንዲያውም በፈጠነ ሁኔታ እናደርገዋለን። በጣም አመሰግናችኋለሁ።
የሕግ መወሰኛ ምክር ቤቱ አባል የቴክሳሱ ቴድ ክሩዝ ምንም እንኳ ከትናንቱ የሪፐብሊካን ፓርቲው ትንቅንቅ በሶስተኛነት ይውጡ እንጂ ፓርቲያቸውን መልሰው ዋይት ሀውስ ማስገባት የሚችሉ እርሳቸው ብቻ መሆናቸውን ነው ለደጋፊዎቻቸው የሚናገሩት።
If you are one of the 65% of Republicans across this country
ከሂላሪ ጋር ፊት ለፊት ለመጋፈጥ ዶናልድ ትክክለኛው ሰው አይደለም ብለው ከሚያምኑ በመላ ሀገሪቱ ካሉ የሪፐብሊካን ፓርቲው 65% አባላት መካከል ከሆናችሁ፣ እውነተኛ ወግ አጥባቂን በመምረጥ ነው የምናሸንፈው ብላችሁ የምታምኑ ከሆናችሁ፣ የመጀመሪያዎቹ 4 ግዛቶች ፉክክሩን በማጥበብና የምንፈልገውን አጉልተው በማውጣት ታላቅ ሥራ ሠርተዋል። ከሁለት የዋሽንግተን ደላሎች ወይም ከአንድ ወግ አጥባቂ አሁን መምረጥ ትችላላችሁ።
በፉክክሩ ውስጥ አሁንም ያሉት በጡረታ ላይ የሚገኙት የነርቭ ሐኪም ቤን ካርሰንና የኦሃዮ ክፍለ ግዛቱ አገረ ገዢ ጆን ኬሲክ እጅግ በበዛ ርቀት ወደ ኋላ መቅረታቸው እየታየ ነው።
የዮርዳኖስ ንጉስ አብደላ ዳግማዊን የአሜሪካው ፕሬዚደንት ባራክ ኦባማ ዋሽንግተን ላይ ተቀብለው እያስተናገዱ ናቸው። የሁለቱ መሪዎች የዛሬ ውይይት ያተኮረው እስላማዊ መንግስት ቡድን በመፋለምና በየሶሪያው ጦርነት ባስከተለው ሰብአዊ ቀውስ ላይ መሆኑ ታውቋል። ሶሪያና ኢራቅ ውስጥ የአየር ድብደባዎችን እያካሄደ ባለው ዓለም አቀፍ ወታደራዊ ጥምረት ውስጥ ዮርዳኖስ ተሳታፊ ነች። ለአምስት ዓመታት ያለማቋረጥ የተካሄደው ጦርነት ከፊታችን ቅዳሜ ጀምሮ ጋብ እንዲል አሜሪካና ሩሲያ ተፋላሚዎቹን ወገኖች ለማሳመን እየጣሩ ባሉበት ወቅት ነው የዛሬው የንጉሥ አብደላ የዋሽንግተን ጉብኝት እየተካሄደ ያለው። የዜናው ሰዓት አበቃ። ይቅርታ
ሰለም፣ ግድ የለም።
ፕሮዲውሰራችን ሰዓታችሁን ጨርሳችኋል እያለችን ነው።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና
እኔም ሶሎሞን አባተንን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19 በ22ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አሁን ቀዳሚውን የዕለቱን አብይ ርዕስ እናስደምጣችሁ።
ከትምህርት ቤቶች፣ ከገበያዎች፣ ከህዝብ ሰርግ፣ ከለቅሶ ቦታ ሰራዊት ምን ይሰራል እነዚህ ቦታዎች ላይ? ለዚያውም
በሁለተኛው አጋማሽ ዝግጅታችን ከሚቀርቡ ወቅታዊ ርዕሶች አንዱ ነው። ሰለሞን እንዳስተዋወቀው አሁን ወደ ዕለቱ አብይ ርዕስ። ለዚካ ቫይረስ የሚሰጥ ክትባት ለመፈብረክ እስከ 2 ዓመታት ሊወስድ እንደሚችል የገለጡት የዩናይት ስቴትሱ የበሽታዎች መከላከያ እና መቆጣጠሪያ ማዕከል ሲዲሲ ዲሬክተር የባለሙያዎች ጥረት ግን መቀጠሉን አመልክተዋል። ዲሬክተሩ ዶክተር ቶማስ ፍሪደን በአዲስ አበባ በመካሄድ ላይ ባለውና በክትባት ላይ ባተኮረው የአፍሪካ የጤና ሚኒስትሮች ጉባኤ ላይ ተገኝተዋል። እስክንድር ፍሬው አሁን ማምሻው ላይ አነጋግሯቸዋል። እስክንድር ፍሬው በመስመር ላይ አለ። እስክንድር እንደምናመሸህ
አሉላ።
በክትባት መድኃኒቶች ላይ ያተኮረ የአፍሪካ የጤና ሚኒስትሮች እና የባለሙያዎች ጉባኤ በአዲስ አበባ ዛሬ ተጀምሯል። ምንድን ነው እስኪ የዚህ ጉባኤ አላማ?
አሉላ፣ አላማው ምንድን ነው? ሰሞኑንም የዓለም ጤና ጥበቃ ድርጅት ባወጣው መግለጫ እንደተመለከተው አፍሪካ ውስጥ ከሚወለዱ 5 ህጻናት አንዱ አሁንም ለመሰረታዊ የህይወት አድን የክትባት አገልግሎቶች አቅርቦት የለውም ወይም አይከተብም ፈጽሞ የሚል መረጃ ወጥቷል። እና አላማው በአፍሪካ ውስጥ ያለውን በተለይ ለህጻናት ክትባትን ማዳረስ በሚቻልበት ሁኔታ ላይ መምከር ነው። በእርግጥ ይህም ሆኖ ስኬቶች መገኘታቸውን የዓለም ጤና ጥበቃ ድርጅት ይህንኑ ጉባኤ አስመልክቶ ትናንት ባወጣው መግለጫ አስታውቋል። ለምሳሌ በማጅራት ገትር በሽታ ላይ የተገኘውን ውጤት በማሳያነት ጠቅሷል። 90% ለሚሆነው የማጅራት ገትር በሽታ ምክንያት የሆነውን ቫይረስ ሙሉ በሙሉ ሊባል በሚቻል ደረጃ መቆጣጠር መቻሉን በምሳሌነት ጠቅሷል። ለምሳሌ እንደ አውሮፓውያን አቆጣጠር በ1996 250,000 ሰዎች በማጅራት ገትር በሽታ ተይዘው ነበረ። ባለፈው የአውሮፓውያን ዓመት በ2015 ግን 80 ብቻ ናቸው በቫይረሱ መያዛቸው የነገረው። ይሄም ከፍተኛ ውጤት ነው ብለዋል የዓለም ጤና ጥበቃ ድርጅት። ፖሊዮንም በማሳያነት ጠቅሷል። ለምሳሌ ፖሊዮም ወደ መጥፋት እየተቃረበ ያለ ቫይረስ ነው ብሏል። እነኚህ ሁሉ ውጤቶች የተገኙት በክትባት ነው። በዚህም ምክንያት ክትባት ውጤቶች አስገኝተዋል በአፍሪካ። ነገር ግን የስኬቱን ያህል ብዙ መራመድ ይጠይቀናል ብለዋል የዓለም ጤና ድርጅት የአፍሪካ ዳይሬክተር በትናንትናው ዕለት ለጋዜጠኞች ሲናገሩ እና እነዚህን የክትባት መድኃኒቶች ለአፍሪካውያን በማዳረስ ላይ ያለመ ነው። እንዲያውም የአፍሪካ ሕብረት ኮሚሽን ሊቀመንበር ድላሚኒ ዙማ በዚህ በዓለም ጤና ጥበቃ ድርጅት መግለጫ ላይ ስማቸው ተጠቅሷል፣ የአፍሪካ የወደፊት ተስፋ በሚከተቡ ህጻናቶቿ ላይ ነው ብለዋል። ጤናማ የሆኑ ህጻናት የአፍሪካ የወደፊት ተስፋ ናቸው ብለዋል። እና በእነዚህ ጉዳዮች ላይ ነው የሚመክረው አሉላ ጉባኤ።
መልካም እስክንድር፣ ቀደም ብለን በመግቢያው እንደጠቆምነው የዩናይት ስቴትሱ የበሽታዎች መከላከያና መቆጣጠሪያ ማዕከል ሲዲሲ ዲሬክተር ዶክተር ቶማስ ፍሪደንም በጉባኤው ተገኝተዋል። እንዲያውም አንተ እሳቸውን አግኝተህ የማነጋገር እድል ገጥሞሃልና እስኪ ከቃለ ምልልሳችሁ አበይት ከምትላቸው ጭብጦች የተወሰኑትን አጋራን።
አዎ አሉላ፣ አሁን አንተም እንዳልከው ለዚሁ ጉባኤ አዲስ አበባ የመጡትን የዩናይትድ ስቴትስ የበሽታ መከላከያና መቆጣጠሪያ ማዕከል ሲዲሲ ዳይሬክተር ዶክተር ቶማስ ፍሪደንን አሁን ማምሻውን ነው በአሜሪካ ኤምባሲ ያነጋገርኳቸው። እሳቸውም እንዳሉት ክትባቶች በዓለም ላይ እስካሁን ድረስ በመቶ ሚሊዮኖች የሚቆጠሩ ሰዎችን ህይወት ታድገዋል እና ክትባት ያለው አስተዋጽኦ ከፍተኛ ነው። የተገኙ ውጤቶችም ብዙ ናቸው። ነገር ግን በዚህ ሳንዘናጋ ውጤቶቹን ማስቀጠል እንድንችል መስራት አለብን ነው ያሉት። ለምሳሌ ለሳቸው ካነሷቸው ጥያቄዎች አንዱ አሁን በአፍሪካም ሆነ በዓለም ላይ በክትባት ተገኙ የሚባሉ ውጤቶች እንደ አዲስ እየመጡ ባሉት ኢቦላንና ዚካ ቫይረስ በመሳሰሉ ቫይረሶች ምክንያት ውጤታቸው እየደበዘዘ መጥቷል ማለት ይቻላል የሚል ጥያቄ አንስቼላቸው ነበር። በዓለም ላይ ሁሌም አዳዲስ የጤና ፈተናዎች ያጋጥማሉ፣ እነሱን ለመበከት መስራት አለብን ብለዋል። ኢቦላንና ዚካን በተመለከተ ሌላ አነሳውላቸው ጥያቄ ያሉና ክትባት ይገኛል ወይ? መቼ ነው ክትባት የሚገኘው? ለምን በሽታዎች ይገር ነው? እሳቸው ሲመልሱ
We know how to control Ebola and the world worked together with the countries of West Africa to successfully stop the spread of Ebola. It was a terrible epidemic, but it could have been a global catastrophe because Ebola was spreading widely. There were cases in other countries, but they were stopped.
ኢቦላን እንዴት መቆጣጠር እንዳለብን እናውቃለን። ዓለም አቀፉ ማህበረሰብ ከምዕራብ አፍሪካ ሀገሮች ጋር በመስራት ከፍተኛ ጥረት አድርጓል። ይህ ባይሆን ኖሮ ዓለም አቀፍ ቀውስ መሆን ይችል ነበር። ነገር ግን በተሰራው ሥራ ምክንያት ያ አልሆነም። ክትባት አስፈላጊ መሳሪያ ነው። ነገር ግን ኢቦላን ለመከላከልና ለማቆም ቁልፉን ጥረት አይተካም። አሁን ኢቦላን መከላከል የሚያስችል ውጤታማ ክትባት አለን። ነገር ግን ለኢቦላ ምላሽ መስጠት ያለብን በተለመዱ የህብረተሰብ ጤና ጥበቃ ዘዴዎች አጣዳፊ በሆነ መልኩ ነው። ዚካን በተመለከተ ግን ሳይንቲስቶች ክትባት ለማግኘት እየሰሩ ነው። ነገር ግን ያንን ክትባት ለማግኘት አንድ ወይም ሁለት ዓመት ይፈጃል። ዚካን በተመለከተ ዋናው ነገር ነፍሰ ጡሮች እንዳይጋለጡ ማድረግ ነው። ምክንያቱም የሚወለዱት ሕፃናት ከፍተኛ የጤና እክል ሊገጥማቸው ይችላልና ነው።
እንግዲህ አሉላ እንዳዳመጥነው እሳቸው ያሉት ኢቦላን በተመለከተ መከላከል የሚያስችል ውጤታማ ክትባት አለ። ነገር ግን ለኢቦላ ምላሽ መስጠት ያለብን በተለመዱ የህዝብ ጤና መሳሪያዎች እንዳጣዳፊ ተግባር ነው ብለዋል። ዚካን በተመለከተ ግን ሳይንቲስቶች በጉዳዩ ላይ እየሰሩ ነው፣ ነገር ግን አንድ ወይ ሁለት ዓመታት ሊፈጅ ይችላል ክትባት እስክናገኝ። ዚካን በተመለከተ ዋናው ነገር ግን ነፍሰ ጡር ሴቶች እንዳይጋለጡ ማድረግ ነው ሲሉ አስረድተዋል ዶክተር ፍሪደን። በዚካ ከተጋለጡ እናቶች የሚወለዱ ህጻናት ከፍተኛ የጤና እክል እንደሚያስታውሳቸው በማመልከት ነው ይሄንን ያሉት። እናም በዚህ መልኩ ነው ምላሽ የሰጡት። አሉላ፣ ሰፋ ያለው ቃለ ምልልስ ነው ያደረግነው። በሌላ ዘገባ እንግዲህ እመለስበታለሁ።
መልካም እስክንድር፣ እንዳልከው በሌላ ዘገባ ይዘህ ትመለሳለህ። እያነጋገረ ባለው ዚካና ይልቁንም በክትባቶች ዙሪያ ያተኮረው ይህ የአፍሪካ የጤና ሚኒስትሮችና ባለሙያዎች ጉባኤ የመጀመሪያ መሆኑም በአይነቱ የመጀመሪያ መሆኑም ተዘግበዋል። ለመሆኑ ከጉባኤው ምን ይጠበቃል? ከወዲሁ የተቀመጡ ነገሮች ካሉ የውይይታችን ማጠቃለያ እናድርጋቸው።
አዎ፣ እንግዲህ ከጉባኤው የሚጠበቀው የዓለም ጤና ጥበቃ ድርጅት እንዳለው የአፍሪካ የጤና ሚኒስትሮች፣ የአፍሪካ መሪዎች እዚህ ለክትባት ጉዳይ ከፍተኛ ትኩረት እንዲሰጡት። እንግዲህ ስለ ክትባት ስናወራ ሁለት አይነት ነው አሉ። አንደኛው እነኚህ መሰረታዊ ክትባቶች መሰረታዊነት በየሀገሩ የሚሰጡ ክትባቶች ናቸው ለህጻናት። ሌላው ደግሞ እንደዚህ አዳዲስ ለሚከሰቱ ቫይረሶች በአጣዳፊ መልኩ በዘመቻ የሚሰጡ ክትባቶች ናቸው። ሁለቱንም በተመለከተ አገራት ትኩረት እንዲሰጡ እና ቁርጠኝነታቸውን እንዲያሳዩ ነው የጉባኤው ዓላማ። እንዲያውም በነገው ዕለት አሉላ ሚኒስትሮቹ ከተለያዩ አፍሪካ ሀገራት የመጡት ሚኒስትሮች ይህንኑ ቁርጠኝነታቸውን የሚያሳይ ፊርማቸውን ያኖራሉ ቁርጠኝነታቸውን ለማሳየት። እስካሁን ያለውን ሁኔታ ብትመለከት አሉላ፣ በአፍሪካ ውስጥ 15 ሀገሮች ብቻ ናቸው ለምሳሌ ከ50% በላይ የሚሆነውን የክትባት ወጪያቸውን በራሳቸው የሚሸፍነው። ሙሉውንም አይደለም፣ ያውም ከ50% በላይ የሚሆነውን አብዛኛዎቹ በለጋሾች ላይ ጥገኛ ናቸው። ይሄ በራሱ ከገንዘብ አንጻር ያለውን ችግር ያሳያል። እና እነዚህ ክፍተቶች ሁሉ እንዴት እንደሚሞሉ ይነጋገራሉ እና ያሉትን ክፍተቶች ለመሙላት ነው ውሳኔ ያሳልፋሉ ተብሎ የሚጠበቀው። ለምሳሌ ለሌላ መረጃ በነገር አሉላ፣ 9 የአፍሪካ ሀገሮች ብቻ ናቸው ከ80% በላይ የክትባት ተደራሽነት ያላቸው ወይም ከህዝቦቻቸው ወይም ውስጥ 80% እንኳን በክትባት ማዳረስ የቻሉት ዘጠኝ አፍሪካ ሀገራት ብቻ ነው ሀገሮች ብቻ ናቸውና እነዚህን ሁሉ ማስተካከል በሚቻልበት መንገድ ላይ ነው እንግዲህ ጉባኤው የሚመክረው አሉ።
ግሩም በጣም አስፈላጊ ጉባኤ መሆኑን ቀደም ብለ ባነሳቸው ጭብጦችና በሌሎች አሳሳቢ የጤና ሁከቶች ሳቢያ መረዳት ይቻላል። እስክንድር እንዳልከው ሰፋ ያለውን ዘገባህን በሌሎች ፕሮግራሞች እናገኛለን። ለአሁኑ ግን ለጊዜ አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ምሽት።
አመሰግናለሁ አሉላ።
አመሰግናለሁኝ አሉላንና እስክንድር ፍሬውን። ወደ ተከታዩ የመጽሔት ዘገባ እንለፍ። ሶስተኛ ወሩን የያዘው ኦሮሚያ ውስጥ የሚታየው የተቃውሞ እንቅስቃሴ ዛሬም በክልሉ የተለያዩ አካባቢዎች ቀጥሎ መዋሉ ተነግሯል። የአፋን ኦሮሞ ዝግጅት ክፍላችን ባልደረቦች ጃለኔ ገመዳ፣ ቱጁቤ ኩሳና ሶራ ሀለኬ ያጠናቀሯቸው አጫጭር ዘገባዎች አሉ። ሰሎሞን ክፍሌ አቀናጅቶ ያቀርባቸዋል።
በምዕራብ ወለጋ ዞን ቤጌ ከተማ ተማሪዎች ኦሮሚያ ውስጥ በመንግሥት ይካሄዳል ያሉትን ግድያ ተቃውመው ከትላንት በስቲያ ሰኞ ሰልፍ ከወጡ በኋላ የከተማዋ ነዋሪዎችና የመንግሥት ሠራተኞች እንደ ተቀላቀሏቸው ጃለኔ ዛሬ ያነጋገረቻቸው አንድ እማኝ ገልጸውላታል። በዚህ ዕለት የኦሮሚያ ፖሊስ አንዲት ተማሪና ሌላ የከተማውን ነዋሪ እንደ ገደለም እማኙ አክለው ተናግረዋል።
ፖሊሲን ኦሮሚያ ረሳ ሰጥዶ ካሱዳን ለመመጣል አርገኔ ይገረምዱ መቃባ ሄድለን ደቁ
የኦሮሚያ ፖሊስ አርገኔ የምትባል ተማሪ አንገቷ ላይ በጥይት ስለመታት በጣም ስትደማ ከቆየች በኋላ ወደ ቤጊ ወረዳ ሆስፒታል ተወሰደች። ብዙም አልቆየች ሕይወቱ አለፈ። ወዲያውኑ ወደ ኦርቶዶክስ ቤተ ክርስቲያን ተወስዳ ሥርዓተ ቀብሯ ተፈጽሟል።
አምስት ያህል የከተማዋና በዙሪያዋ ያሉ ነዋሪዎች ከፖሊሶች በተተኮሱ ጥይቶች ቆስለው ለሕክምና ወደ አቅራቢያው የጤና ማዕከል መወሰዳቸውም ተጠቅሷል። የወረዳው ፖሊስ አዛዥ ሳጅን ማቴዎስ ዋቆያ ሲመልሱ እንዲህ ብለዋል።
ገሮሞ ተሬ ነምኒ ዶኩሰቴት ዱ ደንዳ ነምኒ ያካለማ ብቻ
ሰው ታሞ ሊሞት ይችላል። በሰው እጅ ብቻ አይደለም የሚሞተው፣ ፖሊስ ነው የገደላት የሚባለው ለእኔ አዲስ ነገር ነው።
ሳጅን ማቴዎስ አክለውም በዚያን ዕለት የወሮ በላ ቡድኖች በየመንገዱ ወጥተው ይዘምሩ ነበር። በወቅቱ ለጸጥታ ጥበቃም ሆነ ሌላ ተግባር የተሰማራ ፖሊስ ግን አልነበረም ብለዋል። ወደ ሌላ አካባቢ ስናመራ መቻራ ውስጥ ትላንት 16 ሰዎች መገደላቸውና የቆሰሉም ወደ ገለምሶ ሆስፒታል መወሰዳቸው ተገልጾልን ነበር። ዛሬ ቱጁቤ ከገለምሶ ሆስፒታል ያገኘችው መረጃ 17 የቆሰሉ መድረሳቸውን፣ አራቱ ወዲያው እንደሞቱ፣ ሌሎች አራት ደግሞ ወደ አዳማ ሆስፒታል መላካቸው ተገልጿል። ከቆሰሉት መካከል ሌላ አንድ ሆዱ ላይ በጥይት የተመታ ወጣትም ዛሬ ሕይወቱ አልፏል ተብሏል። አንድ የመቻራ ነዋሪ ለቱጅቤ ሲናገሩ
አንድ በአንድ ስማቸውን መለየት ባልችልም የተገደሉት አራት ብቻ ሳይሆኑ ሕይወታቸው ማለፉ የተረጋገጠው 16 ናቸው። ሁሉም ደግሞ የሞቱት በጥይት ተመተው ነው። አድማ በታኝ የኦሮሚያ ፖሊሶች ነበሩበት በግድያው።
ከተገደሉት ወጣቶች የአንዱ የሐሰን አብደላ ታላቅ እህት ወይዘሮ ፈቲሃ አብደላም ሁኔታውን ያስረዳሉ። ወንድሜ ሐሰን አብደላ ይባላል። ዕድሜው 18፣ እኛው አጠገብ ነው የተመታው። የወያኔ ወታደሮች ናቸው ተኩሰው የገደሉት። አጠገባችን ወደቀ። ከኋላ በኩል ራሱ ላይ የመታው ጥይት በግንባሩ በኩል ወጣ ነበር ያለችው። ይህን በተመለከተ ቱጁቤ ከወረዳው ባለሥልጣናት ምላሽ ለማግኘት ሙከራ ማድረጓን ገልጻለች። የዳሮ ለቡ ወረዳ ፖሊስ አዛዥ ኢንስፔክተር አወል መልስ ሊሰጡ ፈቃደኛ አልሆኑም። የሌሎቹም የአካባቢው ባለሥልጣናት ስልኮች አይነሱም። እንዳገኘን እንመለሳለን ብላለች ቱጁቤ ኩሳ። በሌላ አካባቢ በቦረና ዞን የያቤሎና የቡሌሆራ ነዋሪዎችና ተማሪዎች ዛሬ ከተማ ውስጥ በመዘዋወር ሰላማዊ ሰልፍ አካሂደዋል። ሰልፈኞቹ በኦሮሚያ የሚካሄደው ግድያ ይቁም፣ ለሞቱት ካሳ ይከፈል፣ የታሰሩት ይፈቱ የሚሉትን መፈክሮች አሰምተዋል። ተማሪዎቹ ለሶራ ሀላኬ እንደገለጹለት ሰልፈኞቹ ወደ ከተማይቱ ዳግም ለመመለስ ሲሞክሩ ፖሊሶች ጥይት በመተኮስ በትነዋቸዋል። በዚህም መሠረት አንዲት ጡሜ ጃርሶ የምትባል ተማሪ በጥይት ተመታ ቆስላለች ብለዋል። የቡሌሆራ ነዋሪዎችና የገጠር ሰዎች ተጨምረውበት ዛሬ ጠዋት በከተማይቱ ሆስፒታል አካባቢ በመሰብሰብ ተቃውሞ አሰምተዋል። ሰልፈኞቹ በክልሉ የሚካሄደው የማዕድን ዘረፋ እንዲቆም፣ የታሰሩት እንዲፈቱ፣ ለሞቱት ካሳ እንዲከፈል ጠይቀዋል ተብሏል። የአጋዚ ወታደሮች ሰልፈኞቹን ለመበተን ተኩሰው ሁለት ሰዎች ቆስለዋል፣ ብዙዎች ታስረዋል ተብሏል። ሰልፈኞች ላቀረቡት ክስ የአቤሎ መስተዳድርን ዛሬ ማግኘት አልተቻለም። የቡሌሆራ ከተማ ከንቲባ አቶ ዲዳይ ዛሬ ከ50 እስከ 60 የሚሆኑ ተማሪዎች ተሰባስበው ህጋዊ ያልሆነ ሰልፍ ለማድረግና ድንጋይ ለመወርወር ሲሞክሩ ተበትነዋል ብለዋል። ከዚህ ውጭ የታሰረና የቆሰለ የለም ሲሉም አስረድተዋል። አድማጮች፣ በኦሮሚያ ተቃውሞ ተዋናይ ናቸው ባሏቸው ቡድኖች ላይ መንግሥት ሕጋዊና የማያዳግም እርምጃ እንደሚወስድ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ትላንት ማስጠንቀቃቸውን ዘግበናል።
አሁን ባለው ደረጃ ህዝቡም ጉዳዩን በሚገባ የተረዳ የተገነዘበ እንደመሆኑ መጠንና እነዚህ የጥፋት ኃይሎች ተልኮ ያላቸው ተልኳቸውም ስርዓቱን የማፈራረስ ተልኳቸውም በነውጥና በሁከት መንግስትን የመቀየር ተልኮ ያላቸው ሰዎች እንደሆኑ ቡድኖች እንደሆኑ በሚገባ ግንዛቤ የተያዘበት ነው። በትትግልም ጭምር ከጸጥታ ኃይሎች ጋር መፋለም የጀመሩበት ሁኔታ አለ። በዚህም ሂደት ውስጥ በርከት ያሉ ቁጥራቸው ትንሽ ያልሆኑ የጸጥታ ኃይሎቻችን ላይ ሽምቅ ይዘው ጉዳት ያደረሱበት ሁኔታ ሁሉ እንዳለ ያው በሚዲያም የተሰማ ጉዳይ ነው።
ወደ መጨረሻው የመጽሔቱ የትንታኔ ርዕስ እናልፋለን። አድማጮች፣ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የወሩ ተረኛ ሊቀመንበርና ሶማሊያንና ኤርትራን በሚመለከቱ ጉዳዮች የማዕቀብ ኮሚቴው ሊቀመንበር ራፋኤል ዳሪዮ ራሚሬዝ ካሪኖ በተባበሩት መንግስታት ድርጅት የተሰየመው ተቆጣጣሪ ቡድን ሶማሊያንና ኤርትራን በተመለከተ ያቀረበውን ዘገባ ባለፈው ሐሙስ ለጸጥታው ምክር ቤት አባላት አሰምተዋል። የኤርትራ የውጭ ጉዳይ ሚኒስትር በበኩሉ ባወጣው መግለጫ ለተነሳ ወይም ለተነሱ ነጥቦች ምላሽ ሰጥቷል። አዳነች ፍስሐዬ ቀጥላ ይዘት ቀርባለች።
የቬኔዙዌላ አምባሳደር የሆኑት ራፋኤል ዳሪዮ ራሚሬዝ ካሪኖ ስለ ማዕቀቡ ኮሚቴ ስራዎች ለተባበሩት መንግስታት ድርጅት የጸጥታ ምክር ቤት ባቀረቡት ዘገባ ኮሚቴው የሶማሊያና ኤርትራን ጉዳይ የሚመለከተው ተቆጣጣሪ ቡድን ያቀረበውን የመጨረሻ ዘገባ ተመልክቶ ስላቀረባቸው ምክረ ሐሳቦች እንደተወያዩ ገልጸዋል። ተቆጣጣሪው ቡድን ባቀረበው ዘገባ መሰረት እምቁ የሶማሊያ የባህርና የተፈጥሮ ሀብት ዓለም አቀፍ ትኩረት እየሳበ ቢሆንም በአስተዳደር ጉድለት ምክንያት ተግባራዊ ሊሆን እንዳልቻለ፣ ይህም ለሀገሪቱ ደህንነት፣ ሰላምና መረጋጋት አደጋ ሊሆን እንደሚችል ማስገንዘቡን አምባሳደር ራሚሬዝ ጠቁመዋል።
የሶማሊያ የተፈጥሮ ሀብት ዘርፍን በሚመለከት በሶማሊያው ፌዴራላዊ መንግስትና በክልላዊ አስተዳደሮች መካከል ላለው ውጥረት ምክንያት የሆነው ማዕከላዊው መንግስትና ክልላዊ አስተዳደሮች በየበኩላቸው ከዓለም አቀፍ የነዳጅ ዘይትና የጋዝ ኩባንያዎች ጋር ውል ስለሚፈራረሙ እንደሆነ በተባበሩት መንግስታት ድርጅት የተሰየመው ተቆጣጣሪ ቡድን ገልጿል።
አልሸባብ በሀገሪቱና በአካባቢው ስለሚደቀነው አደጋ ጽንፈኛ ቡድን ጉዳት ቢደርስበትም በአደጋነት እንደቀጠለ ጠቅሷል።
አልሸባብ took advantage of the fact that AMISOM
አልሸባብ በሶማሊያ ያለው የአፍሪቃ ህብረት የሰላም ጥበቃ ተልእኮና የሶማሊያ ብሔራዊ ሰራዊት ከሚገባው በላይ በሰፊ አካባቢዎች የተሰራጩ መሆናቸው ራሱ አመቺ ሆኖለታል። ስለሆነም የተሰራጩባቸው ወታደራዊ ሰፈሮች ለአልሸባብ ጥቃት እንደሚጋለጡ ተቆጣጣሪው ቡድን አስረድቷል። ቡድኑ በተጨማሪም አልሸባብ ከየመን፣ ከአልቃይዳ፣ ከአረብ ባህረ ገብ መሬት ጋር ያለውን ግንኙነት ክፍት ለማድረግ ይሞክር እንደነበር ለመገንዘብ ችሏል።
የሶማሊያ ፌዴራል መንግስትና ክልላዊ አስተዳደሮች ከአልሸባብ ነጻ ያወጡትን ግዛቶች ለመቆጣጠር አለመቻላቸው ራሱ በማህበረሰቦች መካከል ውጥረት እንዲሰፍንና ግጭት እንዲፈጠር ማድረጉን ቡድኑ በዘገባው መግለጹን አምባሳደሩ ጠቁመዋል። የሶማሊያ መንግስት ከውጭ ያስገባቸውን መሳሪያዎች ለተቆጣጣሪ ቡድን በጊዜው በማሳወቁና በአቀራረብ ጥራት ተቆጣጣሪ ቡድን አመግሶታል። ይሁንና የጸጥታ ኃይሎች የሚገኝባቸውን ቦታዎችና አወቃቀራቸውን በሚመለከት ተጨባጭ መረጃ ለማግኘቱ እንዳሳሰበው መግለጹን የአምባሳደሩ ዘገባ ጠቅሷል። ተቆጣጣሪ ቡድን ኤርትራ አልሸባብን የምትደግፍ መሆኗን የሚያሳይ ማስረጃ እንዳላገኘ አምባሳደር ራሚሬዝ ባቀረቡት ዘገባ ጠቅሰዋል።
ቡድኑ የኤርትራ መንግስት አልሸባብን እንደሚደግፍ የሚያሳይ ማስረጃ አላገኝም። ይሁንና ኤርትራ የኢትዮጵያ የታጠቁ ቡድኖችን እንደምትደግፍ ተቆጣጣሪው ቡድን በዘገባው ጠቅሷል። ይህም የ1907 ውሳኔ ምዕራፍ 16ን ይጻረራል። ቡድኑ ከኤርትራ መንግስት ጋር በተለያየ ጊዜ የተነጋገረ ቢሆንም የመተባበር ፍላጎት አላሳየም ብሏል በዘገባው። በጅቡቲና በኤርትራ መካከል ያለውን የድንበር ጠብ በመፍታት ረገድም መሻሻል እንዳልታየ ቡድኑ ገልጿል። ኮሚቴው ቃታር የምታደርገው ሽምግልና ለጉዳዩ መፍትሄ አስተዋጽኦ ያደርጋል የሚል ተስፋ አለው።
ተቆጣጣሪው ቡድን በተጨማሪም የኤርትራ ወታደሮች የመን ውስጥ ከአረብ አገሮች ጥምረት ጋር ሆነው ይዋጋሉ የሚል ያልተረጋገጠ ወሬ በዘገባው መጥቀሱን አምባሳደር ራሚሬዝ ባቀረቡት ዘገባ ገልጸዋል።
The group had made reports without confirming the presence of Eritrean soldiers in Yemen.
የኤርትራ ወታደሮች የመን ውስጥ ከአረብ ሀገሮች ጥምረት ጋር ሆነው እንደሚዋጉ የሚገልጽ ያልተረጋገጠ ወሬ ቡድኑ በዘገባው ጠቅሷል። ይህ ከተረጋገጠ የኤርትራውያኑ ተሳትፎ የውሳኔውን ምዕራፍ 6 መጣስ ይሆናል።
የኤርትራ የውጭ ጉዳይ ሚኒስቴር በበኩሉ በተባበሩት መንግስታት ድርጅት የጸጥታ ምክር ቤት በቀረበው ዘገባ ላይ መግለጫ አውጥቷል። ተቆጣጣሪው ቡድን ዘግይቶም ቢሆን የኤርትራ መንግስት አልሸባብን የሚደግፍ መሆኑን የሚያረጋግጥ ማስረጃ እንዳላገኘ መግለጹን ኤርትራ በበጎ ተቀበለዋለች። ይህ ሀቅ ራሱ በኤርትራ ላይ ፍትህ በጎደለው መልክ ላለፉት 7 ዓመታት ያህል የተጣለውን ማዕቀብ ለማንሳት በቂ መሆን አለበት። ተቆጣጣሪው ቡድን የኤርትራ ወታደሮች የመን ውስጥ ከአረብ የጥምረት ሀገሮች ጋር ሆነው ይዋጋሉ የሚል ያልተረጋገጠ ወሬ እንደደረሰው በዘገባው መጥቀሱን በሚመለከት ደግሞ ከእውነት የራቀ ነው ሲል የውጭ ጉዳይ ሚኒስቴሩ ያወጣው መግለጫ አስተባብሏል። ኤርትራ በፊትም ቢሆን ፍትህ የጎደለው የማዕቀብ ውሳኔ የተላለፈው ኤርትራን ለማዋከብ የታቀደ የፖለቲካ ዓላማ ያለው እንዲሁም ኢትዮጵያ የዓለም አቀፍ ሕግን በመጣስ ባድመን ጨምሮ የኤርትራ ግዛት የመያዟን አቅጣጫ ለማስቀየር ነው ስትል ቆይታለች ይላል የኤርትራው መግለጫ። ራፋኤል ዳሪዮስ ራሜሬዝ ካሬኖ የቡድኑን ዘገባ ካሰሙ በኋላ አስተያየታቸውን ከሰጡት አባላት መካከል ጥቂቶቹን ለመግለጽ ያህል የብሪታንያ ተወካይ የሆኑት አምባሳደር በሶማሊያ መንግስትና በተቆጣጣሪው ቡድን መካከል ግልጽና ገንቢ የሆነ ግንኙነት እንዲኖር አሳስበዋል።
Mr. President, it is important to underline the need for a frank and constructive
ክቡር ፕሬዝዳንት፣ በሶማሊያ መንግስትና በተቆጣጣሪው ቡድን መካከል ግልጽና ገንቢ የሆነ ግንኙነት እንዲኖር ሊሰመርበት ይገባል። ይህ ጉዳይ ከቅርብ ዓመታት ወዲህ ተሻሽሏል። የምርጫ ጊዜው እየተቃረበ በመሆኑ የፖለቲካው ሙቀት መጨመሩ አይቀርም። ስለሆነም ሁለቱም ወገኖች ባይስማሙም እንኳን ግንኙነታቸው ግን ገንቢ ሆኖ መቀጠል ይኖርበታል።
ኤርትራ ከተቆጣጣሪው ቡድን ጋር ያላት ግንኙነት ግን ወደ ገንቢነትም አይጠጋም ብለዋል።
Sadly, Eritrea's relationship with the monitoring group is not nearly as constructive.
የሚያሳዝነው ኤርትራ ከተቆጣጣሪው ቡድን ጋር ያላት ግንኙነት ግን ወደ ገንቢነትም አይጠጋም። በመሰረቱ ተቀባይነት ሊኖረው በማይችልበት ደረጃ ላይ ነው ያለው። ቡድኑ ይህ ምክር ቤት የሰጠው የምዕራፍ 7 ውክልና ያለው በመሆኑ በቀላሉ ሊታይ የሚችልና ችላ ሊባል የሚገባው አይደለም። ስለሆነም ኤርትራ ከቡድኑ ጋር መተባበር ይኖርባታል። ወደ ሀገሪቱ እንዲገቡ መፍቀድ አለባት። ይህ ላለፉት 3 ዓመታት አለመደረጉ ያስቆጣል። ኤርትራ ይህን በማድረግ የጸጥታው ምክር ቤት ስለማዕቀቡ ጉዳይ በመረጃ ላይ የተመሰረተ ክርክር እንዲያደርግ ማስቻል አሊያም መገለልን መመረጥ ይኖርበታል።
በጸጥታው ምክር ቤት የዩናይትድ ስቴትስ ተወካይ የሆኑት አምባሳደር ደግሞ ሶማሊያ በግልጽነትና በፍትሐዊ አሰራር ላይ የተመሰረተና ተጠያቂነት ያለው መንግስት እንዲኖራት ይህ የጸጥታ ምክር ቤት አጥብቆ እንዲረዳት እንደሚያስፈልግ አስገንዝበዋል።
It is abundantly clear that this council needs to remain diligent and focused on
ሶማሊያ በግልጽነትና በፍትሐዊ አሰራር ላይ የተመሰረተና ተጠያቂነት ያለው መንግስት እንዲሁም የሀገሪቱ የተፈጥሮ ሀብት ለህዝቡ በሚጠቅም መንገድ እንጂ በሌቦች እንዳይዘረፍ የማድረግ ብቃት ያለው መንግስት እንዲኖራት ይህ የጸጥታው ጥበቃ ምክር ቤት ትኩረት ሰጥቶ በትጋት እንዲረዳት እንደሚያስፈልግ ግልጽ ነው። ኤርትራን በሚመለከት ደግሞ ኤርትራ ማዕቀቡ እንዲነሳላት የምታደርገው ጥሪ ከቁም ነገር እንዲቆጠር ከተፈለገ የሀገሪቱ መንግስት ከተቆጣጣሪው ቡድንና ከማዕቀቡ ኮሚሽን ጋር ገንቢ ግንኙነት ለማድረግ አሻፈረኝ ማለቱን መለወጥ አለበት። ተቆጣጣሪው ቡድን ተልእኮውን እንዳይፈጽም ማሰናከልና ኤርትራ የተጣለባትን ማዕቀብ አታከብርም ከሚለው ወሬ ጋር ተጣምሮ የኤርትራ ባለስልጣናት ማዕቀቡ እንዲነሳ የሚያሰሙትን ፍላጎት የሚጻረር ነው። ስለሆነም ኤርትራ ተቆጣጣሪው ቡድን ወደ አገሯ ገብቶ ስራውን እንዲያካሂድ እንድትፈቅድ ጥሪ እናደርጋለን።
በጸጥታው ምክር ቤት የሩሲያ ፌዴሬሽን ተወካይም በአስተርጓሚ ተናግረዋል።
We've seen the effectiveness of the practice of a partial lifting of the embargo in the provision of arms to the
በሶማሊያ ላይ ተጥሎ የነበረው ማዕቀብ በከፊል መነሳት በአገሪቱ ወታደራዊ ኃይል ምን ያህል ውጤት እንዳስገኘ አይተናል። ኤርትራን በሚመለከት ያለው ገደብ ግን ፍጹም የተለየ ነው። ተቆጣጣሪው ቡድን የኤርትራ መንግስት አልሸባብን የሚደግፍ መሆኑን የሚያረጋግጥ ማስረጃ እንዳላገኘ ማወቃችን አስደስቶናል። ሀገሪቱ መረጋጋት እንዳይኖር ስለምታካሄደው ተግባር አሳማኝ ማስረጃ አላየንም። ስለሆነም ተቆጣጣሪው ቡድን በዘገባው ላይ በማስረጃ የተረጋገጠ ኢንፎርሜሽን ብቻ እንዲያሰፍር ጥሪ እናደርጋለን።
በመጨረሻም ራፋኤል ዳሪዮ ራሚሬዝ ካሪኖ በሶማሊያና በኤርትራ የማዕቀብ ኮሚቴ ሊቀመንበርነታቸው መሰረት ኤርትራን እንዲጎበኙ ከኤርትራ ፕሬዝደንት የግብዣ ደብዳቤ እንደተቀበሉ ገልጸዋል።
ክቡራትና ክቡራን አድማጮች በ19 በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት።
አስተናጋጆቻችሁ አሉላ ከበደና
እኔም ሰለሞን አባተነን። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል።
ሰለሞን ስቱዲዮ ሰዓታችን እኩሉን የስርጭታችን እኩሌታ አልፈናልና
አሁን ለ4 ሰዓት 25 ጉዳይ ነው የሚለው የስቱዲዮአችን ሰዓት እና ወደ ዝግጅታችን ሁለተኛ አጋማሽ እንሸጋገር።
ሶስት ዝግጅቶች አሉን። ቀዳሚው በ እዚህ በዩናይትድ ስቴትስ የጥቁሮች ታሪክ ወር በመባል የሚታወቀውን ይመለከታል። አሜሪካና ህዝቧ አሜሪካና ህዝቧ ነው ሙዚቃው። እንዳላሰሰታችሁ ተስፋ አድርጋለሁ። ኢትዮጵያን በአሜሪካ መግቢያ ነው የተጫወተው። ለሁሉም ወደ ዝግጅቱ እናልፋለን። የአፍሪካ አሜሪካውያን የሲቪል መብት ንቅናቄ መሪ ማርቲን ሉተር ኪንግ ከ50 ዓመታት በፊት ማለት ነው ያሰሙት ህልም አለኝ የተሰኘ ንግግራቸው ዛሬ በከፊል ተሳክተው የተቀሩት ደግሞ ለአሁኑ ወጣት አሜሪካዊ ትውልድ እንደ አርአያ ግብ ለመምታት መነሳሻ ሆነዋል ይላል ሄኖክ ሰማእግዜር ያቀናበረው ዝግጅት በመንደርደሪያው። በእርግጥ ዓለማችን አንድ እየሆነች በመምጣቷ አሜሪካውያን ወጣቶችና ታዳጊዎች ዛሬ የሚጋፈጧቸው ፈተናዎችና ችግሮች ለኢትዮጵያና አፍሪካ እንዲሁም ለሌሎች ወጣቶች ፍጹም ልዩ በሆኑ ኑሯቸው አንድነትን ሊያገኙበት የሚችሉበትም ነው። የአሜሪካ ድምፅ ራዲዮ ዘጋቢ ዴብራ ብሎክ ያዘጋጀችውን የተከታታይ የተቀናበሩ ዘገባዎች ቅኝት ያደርጋል። ሄኖክ ሰማእግዜር ነው እንዳልኩት ያዘጋጀው ነው።
We shall overcome. We shall overcome. We shall overcome.
በሊንከን መታሰቢያ በዋሽንግተን ዲሲ እምብርት ላይ የዛሬ 52 ዓመት ገደማ አንድ የብዙዎችን ሕይወት የለወጠ ንግግር ተሰማ። ቃል ሕይወትን ይለውጣል እንዴ ካላችሁ ለምን ማርቲን ሉተር ኪንግን አናሰማችሁም?
I have a dream. My four little children will one day live in a nation where they will not be judged by the color of their skin but by the content of their character.
ህልም አለኝ አራቱ ህፃናት ልጆቼ በቆዳቸው ቀለም ሳይሆን በሰብእናቸው ማንነት በሚለኩበት ሀገር የሚኖሩበት ቀን እንዲመጣ ይታየኛል። ህልም አለኝ።
የ12 ዓመቷ ናይላ ባንክስ ዋሽንግተን ዲሲ አንድ የማርቲን ሉተር ኪንግ አርአያነትን የሚያሳይ ኤግዚቢሽን ላይ ያስተዋለችውን ስታስረዳ
I think what he did that was important was that he tried to help African Americans and
አንድ በጣም የሳበኝ ጉዳይ አፍሪካ አሜሪካውያንን ለመርዳት ሲሰራ ሁሉንም ነው አብሮ ያቀፈው። በአብሮነት ነው ያገናኘው። አሁን እኮ ሁሉም ሰው ተስማምቶ ይኖራል እጅም ይጨባበጣል።
ጆናታን ዊሊያምስ በ14 ዓመቱ ሰላማዊ ትግል ማለት በተግባር ያለውን ትርጉም የተረዳው ከዶክተር ኪንግ እንደሆነ ይናገራል።
He was put in jail multiple times. I'm pretty sure most people would have just given up at that point, but he kept
በርካታ ጊዜ አስረውታል። ብዙ ሰው ተስፋ ለመቁረጥ መታሰር ይበቃዋል። እሱ ግን ቀጠለ። ያሰበውን እስኪያሳካ ድረስ አላቆመም።
ከሌላ አሜሪካዊ ታዳጊ እንስማ። ሊንዳ ማርቲኔዝ የሂስፓኒክ ዝርያ አላት።
He's amazing and super cool. He did everything.
በጣም የሚገርምና አሪፍ ሰው ነው። ሁሉንም ነገር በሰላም ነው ያከናወነው ያለ ምንም አይነት ውከት። ለኔ እንዲህ ያለ መሪ በጣም ይስበኛል፣ አራያም ይሆነኛል።
የሲቪል መብት ተሟጋችና በኮንግረስ የዋሽንግተን ዲሲ ወኪል ኤሊኖር ሆልምስ ኖርተን ወጣቱ ትውልድ ዶክተር ኪንግ የህዝቦችን አንድነትና እኩልነት አስመልክቶ ያሳለፈውን መልእክት ከዕለት ተዕለት ኑሮ ጋር ሲያቆራኙ ማየት ያስደስተኛል ትላለች።
Young people are supposed to take a lot of this for granted. Otherwise, we didn't accomplish very much.
ብዙ ወጣቶች ይህንን ታሪክ እንደተሰጣቸው ቆጥረው ችላ እንዲሉት እንፈልጋለን። ለዚህም ምክንያት አለው። እኛ በ1963 ዓመተ ምህረት ይሰማን የነበረው አይነት መድሎና በደል ለአሁኑ ትውልድ እንዳይተላለፍ ስለሆነ የታገልነው። እነዚህ መብቶች ሲኖርባቸው እንጂ ሲታገሉላቸው ማየት የቀደምነውንም አያስደስተንም።
የ14 ዓመቷ የሊንዳ ማርቲኔዝ ማርቲን ሉተር ኪንግ ሰዎችን አንድ ለማድረግ ቢሰራም አሁንም ዘርና የቆዳ ቀለም የሚፈጥሯቸው ልዩነቶች እንዳሉ ታስረዳለች።
People still look at people differently and they look at people by
ሰዎች እርስ በርስ የሚተያዩበት መንገድ አሁንም የተለየ ነው። ማለቴ የቆዳ ቀለማቸውን አስቀድሞ ያያሉ። ይሄ ለኔ መቅረት ያለበት ነገር ነው።
የአፍሪካ አሜሪካውያን የነጻነትና የእኩልነት ትግል መዲና የነበረችው በርሚንግሃም አላባማ ከንቲባ ዊሊያም ቤል እንደሚለው ከሆነ ለውጥ ማለት ትውልድን ቀይሮ ሳይረሳ ግን ኑሮን ፍጹም አሁን ሳያውክ መቀጠል የሚያስችል መንገድ ነው።
Looking at the little boys and little girls who may not understand or relate to the civil rights movement.
ትናንሽ ወንድና ሴት ልጆችን ስመለከት ከሲቪል መብቶች ትግሉ ጋር ያላቸው ቁርኝት ብዙም ባይሆንም ዛሬም ቢሆን በኑሯቸው ፈተናዎቻቸውን ሲጋፈጡ እናያለን።
ከነዚህ ፈተናዎች አንዱ ትላለች ጁሊያ ሊንክ በወጣቶች የሚታየው መተራረብና መጓሸም ነው።
There's still jokes like Asians can't drive and stuff like that and it's awful but
ብዙ የዘር ንግግሮች አሉ። ለምሳሌ እስያውያን መንዳት አይችሉም ምናምን የሚሉ። ይሄ በጣም ደስ የማይል ነገር ነው። በዚህ ዘመን እንዲህ ያለ ንግግር ይሰማል። ግራን የሚያጋባኝ ምክንያቱም ዛሬ ብዙ ሰው ተከባብሮ ነው የሚኖረው።
ከላይ የሰማናቸው ወጣት አሜሪካውያን በሰዎች የቆዳ ቀለምና ዘር ያለው አመለካከት ከጊዜ ወደ ጊዜ እየተቀየረ መምጣቱን ይስማማሉ።
ወደ ተከታዩ ዝግጅት እናልፋለን። ዲሞክራሲ በተግባር ዶክተር ጸጋዬ አራርሳ በአዲስ አበባ ዩኒቨርሲቲ በሕግ ትምህርት ቤት የቀድሞ መምህር ነበሩ። በተባበሩት መንግስታት የልማት መርሃ ግብር ዩኤንዲፒ የሰብአዊ መብቶችና የመልካም አስተዳደር ክፍል ኃላፊ ሆነውም ሰርተዋል። አሁን ደግሞ አውስትራሊያ ሜልበርን ከተማ በሜልበርን የሕግ ትምህርት ቤት በሕገ መንግሥት ሕግ ዶክትሬት ዲግሪያቸውን ሰርተዋል። አሁን በማኅበራዊ ሚዲያ ፌስቡክ ላይ የአዲስ አበባና የፊንፊኔ ዙሪያ ልዩ ዞን የተቀናጀ የጋራ ልማት ማስተር ፕላን ተግባራዊ ይደረጋል መባሉን ተከትሎ የተነሳውን ተቃውሞ በቅርብ እየተከታተሉ አስተያየታቸውን በማስፈርም ይታወቃሉ። ተቃውሞው አሁን ምን መልክ አለው? የተቃዋሚዎች ውስጥ ጥያቄ ምን ያህል ተገቢ ነው? ለሚሉ ጥያቄዎች ምላሽ ይሰጣሉ ዶክተር ጸጋዬ አራርሳ። ጽዮን ግርማነች ያነጋገረቻቸው።
አመሰግናለሁ ዶክተር ጸጋዬ። በኦሮሚያ ክልል የተለያዩ ከተሞች ላይ ያለው ተቃውሞ አሁን መልኩን እንደቀየረ እየተነገረ ነው። በፎቶም በቪዲዮም እንደዚሁም በምንሰማቸው መረጃዎች እኛም ደግሞ ከአካባቢው ስልክ ደውለን ከምናነጋግራቸው አስተያየት ሰጪዎች ጥያቄው ከማስተር ፕላኑ ከፍ ብሎ ሌላ ጥያቄዎችን ይዞ እንደመጣ እያየነው ነውና አሁን ያለው ተቃዋሚዎቹ ጥያቄ ምንድን ነው?
እሺ አመሰግናለሁ ጽዮን። በኦሮሚያ እየተካሄደ ያለው የተቃውሞ እንቅስቃሴ መልኩን ቀይሯል። ጥያቄው ከማስተር ፕላኑ ከፍ ያለ ሆኗል ይባላል። ግን ጥያቄው ከማስተር ፕላኑ ከፍ ያለ አይደለም፣ መልኩንም አልቀየረም። ከማስተር ፕላኑ ይተገበራል ከተባለበት ጊዜ ጀምሮ የተነሳ ተቃውሞ ነው። ከዛ በኋላ የተቃውሞ እንቅስቃሴን ለማፈን መንግስት የወሰደው እርምጃ ወይም ደግሞ ለማርገብ ወይም ደግሞ ለማረጋጋት የተለያየ ቃላት ይጠቀማሉ። የተወሰደው እርምጃ ብዙ ጉዳትን አስከትሏል በህዝቡ ላይ። በዚህ ምክንያት እነዛን ተያያዥነት ያላቸውን ጉዳቶችም ጭምር እየተቃወሙ ነው። ካሁን ድረስ ባለው ሁኔታ ማስተር ፕላኑ ተሰርዟል፣ ነገር ግን ተቃውሞው ቀጥሏል የሚባል ነገር አለ። በመሰረቱ ማስተር ፕላኑ የኦህዴድ ማዕከላዊ ኮሚቴ ይቀራል አለ እንጂ በመንግስት ደረጃ ማስተር ፕላኑ አልቀረም። በየትኛውም የፌዴራሉ ምክር ቤትም፣ የአዲስ አበባ መንግስት ምክር ቤትም፣ በኦሮሚያ ምክር ቤትም በህግ አልተሻረም። ኦህዴድ የሚመራው የኦሮሚያ ምክር ቤት ተስፋ አድርገን የነበረው ኦህዴድ ማዕከላዊ ኮሚቴ ማስተር ፕላኑን እንዲቆም አድርገናል፣ እናደርጋለን፣ ህዝቡን ይቅርታ እንጠይቃለን፣ ካሳ ለሚገባቸው ሰዎች ካሳ እንከፍላለን፣ ንብረት ለጠፋባቸው፣ ለወደመባቸው፣ ህይወት ለጠፋባቸው ወዘተ የሚል ቃል ገቡ። ነገር ግን ከዛ አልፈው ጨፌ ኦሮሚያ ወይም የኦሮሚያ የመጨረሻው የፖለቲካ የስልጣን አካል የሆነው የህግ አውጪው ምክር ቤት አልተሰበሰበም፣ የት እንዳለም አይታወቅም በዚህ ሰዓት። ሁለተኛ በአዲስ አበባ መስተዳድር ደግሞ ማስተር ፕላኑ በአዲስ አበባ ውስጥ ይተገበራል፣ ለመተግበር እየተንቀሳቀስን ነው የሚል ቃል በማግስቱ ነው የወጣው። አዲስ አበባ ማለት ማስተር ፕላኑ የሚጠቀልላቸው የልዩ ዞኑ 36 ከተሞችንና የገጠር ወረዳዎችን ጭምር ነው ወይስ በቀድሞ እንደሚታወቀው በአስሩ ክፍለ ከተሞች ውስጥ ብቻ ነው? የአዲስ አበባ ድንበርስ የት ነው? እስከየት ድረስ ነው ማስተር ፕላኑ የሚተገበረው? ተቀይሮ ተከልሶ እንደገና ሪዲዛይን ተደርጎ ነው ወይስ እንዳለ ነው የሚተገበረው? ይሄ ሁሉ ጥያቄ አልተመለሰም። ስለዚህ ማስተር ፕላኑ ደግሞ በተግባርም አልቆመም። እሱ ብቻ አይደለም፣ እንግዲያው የህዝቡ ጥያቄ አግባብነት ስላለው ማስተር ፕላኑ ይቆማል ከተባለ ለምንድን ነው ማስተር ፕላኑን ተቃውመው የተሰለፉ ሰዎች እስካሁን ከእስር ያልተፈቱት? ለምንድን ነው አሁንም የሚቃወሙ ሰዎች ቆሟል ከተባለ በኋላ የሚታሰሩት፣ የሚደበደቡት፣ የሚታፈሱት፣ የት እንደደረሱ እንዳይታወቁ የሚደረገው? ከተቃውሞ ጋር ተያይዞ የተወሰዱ የመንግስት እርምጃዎችንም መቃወም ጀምረዋል። ይሄ ብቻም አይደለም። በ2014 መጀመሪያ ማስተር ፕላን በገሃድ ሲሆን አንዱ የመጣው ነገር ምንድን ነው? አብሮ ተቃውሞ ውስጥ የህዝቡ የቆዩ ችግሮች ተደጋግመው ይነሱ ነበር። ለምሳሌ የስራ ቋንቋ የመስተካከል ጉዳይ፣ አዲስ አበባ ላይ ኦሮሚያ መንግስት ያለው ልዩ ጥቅም፣ እነዚህ ያደሩ ብሶቶች አሁን ደግሞ ቆይተው ከምርጫ 2007 በኋላ በዛም ጊዜ በምርጫው ጊዜም ተነሳስተው የነበሩ ጥያቄዎችና ተነሳስተው የነበሩ ኤክስፔክቴሽኖችን አክለው እንደገና ተነስተዋል።
ተቃውሞ አደባባይ የሚወጡት ሰዎች፣ ተቃውሟቸውን የሚገልጹት ሰዎች እንደዚህ የተቀናጀ ጥያቄዎች አሏቸው እያሉኝ ነው።
የተቀናጀ ማለት ምንድን ነው? ጥያቄው በወቅቱ የነበረው ማስተር ፕላኑ ይቁምልን፣ ከመሬት መፈናቀል ይቁምልን፣ የከተማው አይስፋብን፣ የኦሮሚያ ድንበር አይነካብን፣ ማስተር ፕላኑ ኦሮሚያን በሁለት ቦታ ስለሚከፍል በምዕራብና በምስራቅ አድርጎ አይክፈልብን፣ ህገ መንግስታዊ ያልሆነ የድንበር ማሻሻል አይካሄድብን። ከዛ ግን ያደሩ ደግሞ ጥያቄዎች፣ ከዚህም በፊት ያልተመለሱ የተረሱ ጥያቄዎች ብዙ ተነስተዋል።
የኮሚኒኬሽን ጉዳዮች ሚኒስትር አቶ ጌታቸው ረዳ ሰሞኑን ቃለ ምልልስ ሰጥተው ነበረ ለእኛ እና የጥያቄዎቹን በተመለከተ ያሉት ነገር አለ። እስቲ ያዳምጡትና በእሳቸው በሚያነሱት ጉዳይ ላይ የሚሉትን ይነግሩናል።
ጥያቄ በሚለው ደረጃ የሚያቀርባቸው ጥያቄዎች አይደሉም። አሁን እየቀረቡ ያሉት የተደራጁ የታጠቁ ቡድኖች ማሳዎችን እያቃጠሉ የህዝብ ደን ህዝብ በላቡ በጥረቱ መልሶ እንዲያገግም ያደረገው አካባቢ እያቃጠሉ ተቋማትን እያወደሙ ያሉበት ሁኔታ ነው ያለው። ህዝቡ ነው ከሰራዊት በፊት ከፖሊስ መድረስ በፊት ህዝቡ ነው በከፍተኛ ደረጃ ይህንን እንቅስቃሴ ለማክሸፍ እየተንቀሳቀሰ የነበረው። ስለዚህ የኦሮሞ ህዝብ እንደ መብት የሚያነሳቸው በየቀኑ የሚያነሳቸውን ጥያቄዎች በፍጹም ፍጹም ተያያዥነት የሌለው አጥፊ አውዳሚ ከኦሮሞ ባህል ከህዝቡ ወግ ታሪክ ጋር አብሮ የማይሄድ እጅግ አፍራሽ አካሄድ ነው እነዚህ የታጠቁ ቡድኖች እያደረጉ ያሉት።
አቶ ጌታቸው የታጠቁ ቡድኖች ናቸው ይሄንን ነገር እያደረጉ ያሉት ነው የሚሉት። የታጠቁ ቡድኖች ካሉ የታጠቁ ቡድኖችን መቆጣጠር የእነሱ ስራ ነው፣ የመንግስት ስራ ነው። እነዚህ የታጠቁ ቡድኖች እነማን እንደሆኑ እኔ እስካሁን ድረስ አላውቅም። የሚቃወሙት ልጆች በፍጹም ሰላማዊ መንገድ እጆቻቸውን ወደ ላይ አድርገው አንዳንድ ጊዜም ብትር ይዘው እየዘፈኑ መፈክር እያሰሙ ሲንቀሳቀሱ ነው ያየ ነው። አንድም ቦታ የታጠቁ ቡድኖች መግለጫም ሲሰጡ እኛንን ሲሉ እንደዚህ እርምጃ ወስደናል ሲሉ አልሰማንም፣ አላየን። ስለዚህ የታጠቁ ቡድኖች ካሉ የታጠቁ ቡድኖች ከሰላማዊው ተቃውሞ እንቅስቃሴ ጋር የተቀላቀሉ ከሆኑ ወይም ደግሞ ያንን አጋጣሚ በመጠቀም ችግር ፈጥረው ከሆነ እንደ መንግስትነታቸው ይሄንን በስርዓት መቆጣጠር የነሱ ፈንታ ነው። በነገራችን ላይ አንድም ቦታ ሰላማዊ ሰልፍ ጠይቀው እነዚህ ሰዎች ሰላማዊ ሰልፍ ፈቅደውላቸው አያውቁም። ስለዚህ በግብታዊነት የሚወጡ ሰልፎች ናቸው እነዚህ፣ ስለዚህ ብሶት የወለዳቸው ሰልፎች ናቸው። እና እነዚህ ሰልፎች ሲወጡ በጣም ብዙ አይነት እንቅስቃሴ ሊከሰት ይችላል። ሰልፉን እንዲፈቀድና ህጋዊ በሆነ መንገድ እነሱ ካለማካሄዳቸው የመንግስት ችግር ነው በመጀመሪያ። ከዛ መቀጠል ሌሎች የታጠቁ ቡድኖች ይላሉ፣ የሚጠሩት ነገር የላቸውም። የታጠቁ ቡድኖች እንዳሉ ይናገራሉ፣ ግን እነማን ናቸው የሚናገሩት ነገር ምንም መረጃ የለም እስካሁን ድረስ። ፍጹም አንአካውንተብል ናቸው ለሚናገሩበት ንግግር። እና እኔ ሲመስለኝ የታጠቁ ቡድኖች ከህዝብ ውጭ የሆኑ አጥፊና አውዳሚ ኃይሎች የሚሉ ካሉ እና በዚህ ደረጃ ጉዳት የሚያደርሱ ከሆነ መንግስት ነው የደከመው ማለት ነው፣ ወድቋል ማለት ነው። መንግስት ይህንን ማስተካከል አልቻለም ማለት ነው። ህዝቡም ደግሞ እየጠየቀ ያለው እንኳንና አሁን የሚቃወሙት ሰዎች ቀርቶ ኦህዴድ ለኢህአዴግ ካቀረባቸው ነጥቦች 15 ነጥቦች ውስጥ አንዱ ሰራዊቱ ከኦሮሚያ ክልል አሁን ካለው ከሲቪሊየን ላይፍ ይውጣ የሚል ነው። ይህንን ጥያቄ መጠየቅ ምንም ጥፋት ያለው አይመስለኝም።
እዚህ ጋር እንዳውም ሰራዊቱ ይውጣ የሚለውን በተመለከተ አቶ ጌታቸው ረዳ፣ ሰራዊቱ ከየት ነው የሚወጣው? ሰራዊቱ እኮ ድሬዳዋና አዲስ አበባ ላይ ብቻ አይደለም የሚቀመጠው፣ በየክልል ከተሞቹም አለ ይላሉ። እስቲ የእሳቸውን ጥያቄ እንስማና እንዳውም እዚህ ላይ ያሉትን አስተያየት ይሰጡናል።
የኢትዮጵያ ፌዴራል መከላከያ ሰራዊት መቀመጫው አዲስ አበባ አይደለም፣ ፊንፊኔ ብቻ አይደለም ተቀምጦ የሚውለው ወይም የሀገር ድንበር መከላከያ ሰራዊቱ ካምፖች አሉት በሀገሪቱ የተለያዩ አካባቢ። አሁን ለእነዚህ አይነት ግጭት በተከሰቱባቸው አካባቢዎች የክልሉ የፖሊስ ኃይል ቁጥጥር በላይ ቁጥጥር ውጭ በሆነባቸው ከዛ ከአቅም በላይ በሆነባቸው አካባቢዎች መከላከያ ለገዛ የተሳተፈባቸው እንቅስቃሴዎች ነበሩ። ከዚህ ውጭ መከላከያ ከካምፖቹ ከነባረ ካምፖቹ የሚወጣበት ምክንያት ነው የማይገባኝ። አሁን አክቹዋል የመከላከያ ሰራዊቱ ልክ እንደ ባዕድ ተቆጥሮ ከኦሮሚያ ይውጣ የሚል ጥያቄ እዚህ የቀረበም የለም የተነሳም የለም። ይሄ ጥያቄ ከውጭ በኩል ሲነሳ እሰማለሁ። ኦልሬዲ ፌታ ኮምፕሊ አድርጎ የወሰዱ ሰዎች ካሉ የኦሮሚያን ስታተስ በሚመለከት የተለየ አሁን እኛ ከምንለው ኦሮሚያ ኢትዮጵያ ውስጥ ያለ የፌዴራል ስርዓቱ አንድ ዋን አካል የሆነ ክልል ነው የሚለውን እምነት የሚጣረስ እምነት ያላቸው ወገኖች ይሄን ነገር ቢያራምዱት አይገርመኝም። ከዚህ ውጭ ግን የፌዴራል ሰራዊቱ ወይ ፊንፊኔ ወይም ደግሞ ድሬዳዋ ብቻ ተከማችቶ የሚኖር ሰራዊት አይደለም። በሀገሪቱ የተለያዩ አካባቢዎች ካምፕ መሰረቱ የሚንቀሳቀስ ሰራዊት ነው። ያ የሚቀየርበት ምክንያት ያለ አይመስል።
ለዚህ አስተያየታቸው ምን ምላሽ አሉት?
ልክ ነው። ኦሮሚያ የፌዴሬሽኑ አንድ አካል ነች፣ ምንም ጥያቄ የለው። በኦህዴድ ምክር ቤትም በህዝቡም ጭምር ሰራዊቱ በተለይ ይሄ አጋዚ የሚባለው ልዩ ኃይል ከኦሮሚያ ይውጣ የሚል ጥያቄ ተነስቷል። ይሄም ደግሞ እንዲያውም ዋና ጥያቄ ሁል ጊዜ የሚሉት መፈክር አድርገው የሚያሰሙትም አይደለም። የተቃውሞ እንቅስቃሴ ውስጥ ያሉ ልጆች አቶ ጌታቸውም እንዳሉት ማለት ነው፣ ይሄ የህዝብ ጥያቄ አይደለም ብለዋል። ይሄ እስከዚህ ድረስ እንግባባለን። ግን ኦሮሚያ ውስጥ ሰራዊቱ ካምፖች አሉት። በካምፖቹ ሲቀመጡ አንድም ጊዜ የኦሮሞ ህዝብም ሆነ የኦሮሚያ ፖለቲከኞች ከውጭም ሆነ ከውስጥ ሰራዊቱ ከኦሮሚያ ውስጥ ይውጣ፣ ካምፖቹ ይነቀሉ የሚል ጥያቄ አልተጠየቀም። አሁን እየተጠየቀ ያለው ይሄ የማምታታት ስራ ነው። እየተጠየቀ ያለው ሰራዊቱ ወደ ካምፑ ይመለስ፣ ከትምህርት ቤቶች፣ ከገበያዎች፣ ከህዝብ ሰርግ፣ ከለቅሶ ቦታ ሰራዊት ምን ይሰራል እነዚህ ቦታዎች ላይ? ለዚያውም የፌዴራል ጦር አገርን እና የአገርን ድንበር የመጠበቅ ኃላፊነት እንጂ ጸጥታና ሰላም የማስከበር ኃላፊነት ዋና ስራው ያልሆነ ጦር፣ ለዚያውም የክልል ፖሊስ ሊያስተዳድረው በሚገባ ጉዳይ ላይ የፌዴራል ፖሊስ መጥቶ እንዲሰራ የተደረገበት ሁኔታ ነው ያለ። በመጀመሪያ ሰራዊቱ ከገበያ፣ ከትምህርት ቤት፣ ከኪንደርጋርተን፣ ከእምነት ቦታ፣ ሰርግ፣ ቀብር ስፍራ ምንም የሚያደርገው ነገር ስለሌለ ወደ ካምፑ ይመለስ ነው ጥያቄው ይሄ እና ከካምፕ ነቅሎ ከኦሮሚያ ውስጥ ይውጣ የሚል ጥያቄ የተለያየ ጥያቄ ነው። ማንም ይሄንንም አልጠየቀም እስካሁን ድረስ። ደግኖበት ህዝቡ ላይ ያለው ሰራዊት እሱ ሰራዊት ከህዝቡ ላይ አፈሙዙን መልሶ ወደ አገር ወደ መጠበቅ ስራው ይመለስ ነው።
አመሰግናለሁኝ ዶክተር ጸጋዬንም ባልደረባዬን ጽዮንም። ጽዮን ከዶክተር ጸጋዬ ጋር ያደረገችው ቆይታ አላበቃም፣ ነገ ይዛላችሁ ትመለሳለች። ሴቶችና ቤተሰብ ነው ተከታዩ ቅንብራችን። በራያ ዘቦ ወረዳ በአንዲት የገጠር መንደር የሚገኙ እናቶች ለሕፃናት ልጆቻቸው በተሰጣቸው እርዳታ ደስተኞች እንዳልሆኑ ነው እየገለጡ ያሉት። በአካባቢው ለአንድ እናት ወይም ህፃን ለወር 6.5 ኪሎ ፋፋና 1 ሊትር ዘይት ይሰጣል። ይኸውም ለ48 እናቶችና ህፃናት እየተሰጠ መሆኑን ነው ያመለከቱት። የወረዳው አስተዳዳሪ አቶ ክፍሎም ኃይለ በበኩላቸው በወረዳው በረሃብ የተጎዱ ህፃናት 24 ብቻ መሆናቸውን አረጋግጠናል ማለታቸውን ጠቅሶ የመቀሌ ዘጋቢያችን ግርማይ ገብሩ ተከታዩን አጠናቅሯል።
11 ልጆች እንዳሏት የምትናገረው እናት ለአንዱ ህፃን ልጇ 4 ኪሎ ፋፋና ግማሽ ሊትር ዘይት ማግኘቷን ጠቅሳ ይህም ለአንድ ጊዜ ብቻ እንደተሰጣት ነው የምትናገረው።
ካለ የለ ይዛ ብትዋውኸን ካገርን ወርሕ ወርሕ የብልኽኒ
ይህን ከወሰዳችሁ በኋላ ሌላ የለም፣ በየወሩ እንዳትመጡ ብለውናል። ካሁን በፊትም አልወሰድንም፣ የዛሬውም የመጀመሪያችን ነው። ካሁን በፊት የተቀበሉ ዛሬ መጥተው ነበር፣ ነገር ግን ወደ የቤታችሁ ሂዱ ተብለው ሳይቀበሉ ተመልሰዋል። ሌላኛዋ እናት ደግሞ በእነሱ አጠራር ሽንብር በሚሉት መለኪያ ማለትም 4 ጣሳ ፋፋ ተቀብላ በቢራ ጠርሙስ እየተመዘነ የሚሰጠውን ግማሽ ሊትር ዘይት ለመቀበል ተሯዋን ትጠባበቃለች። አንድ የቢራ ጠርሙስ ዘይት ግማሽ ሊትር ትሆናለች። ማባያና እርሷን እየጠበቅኩኝ ነው። ለሶስት ቀን ያገለግለናል። ጠዋት፣ ቀንና ማታ ሕፃኑን ልጄን በሥነ ሥርዓት እመግበዋለሁ። ከፋፋና ከዘይት በቀር ደግሞ ሌላ አልሰጡንም። ለእናቶች የተሰጠን ልዩ እርዳታ የለም። እኔ 5 ልጆች አሉኝ። እግዚአብሔር ይመስገን እስካሁን ድረስ ደህና ነኝ።
ወይዘሮ ሀዳስ ሰመረ ሕፃናቱን እየመዘገቡ ፋፋና ዘይት ያድላሉ።
ዛሬ የእናቶችና የሕፃናትን ሞት ለመቀነስ የሚሰጠውን የአደጋ መከላከል እገዛ ነው እያደረግኩ ያለሁት። ይሄም ለአንድ ጊዜ ብቻ ነው የሚሰጠው። ወራዊ የሚረዱት ደግሞ በዚሁ በቀበሌያችን 48 አሉ። ነገ ነው የምንሰጣቸው።
ወርሃዊ እርዳታ ከ5 ዓመት በታች ለሆኑት ሕፃናት ብቻ ነው የሚሰጠው። እሱም ኪሎው ተመዝኖ ወደ 11.5 ኪሎ ለወረደ ሕፃን ነው የሚሰጠው። እንዲሁም ነፍሰ ጡሮችም ተለክተው ይሰጣቸዋል። እነኚህ ወርሃዊ እርዳታው የሚያገኙ ሕፃናትና ነፍሰ ጡር እናቶች ለአንድ ሰው 6.5 ኪሎ ፋፋና 1 ሊትር ዘይት ነው የምንሰጣቸው ብለዋል ወይዘሮ ሀዳስ ሰመረ። በሐደ አልጋ ቀበሌ ማህበር ውስጥ ከሚገኙ 4 መንደሮች 48 ሕፃናትና እናቶች ናቸው እርዳታውን የሚያገኙት። የራያ አዘቦ ወረዳ አስተዳዳሪ አቶ ክፍሎም ኃይለ በአካባቢው ባጋጠመ የድርቅ አደጋ 24 ሕፃናት ብቻ በረሃብ እንደተጎዱ በጥናት አረጋግጠናል ይላሉ። 24 ማለት ደግሞ ከተጠናው 0.303 ከመቶ ነው የሚሆነው። በሰውነታቸው ላይ ደግሞ ምንም ጉዳት እንደሌለም ያመለክታል ብለዋል። በሌላ በኩል ምግብ ያስፈልጋቸዋል ለተባሉት ሕፃናት የሚሰጠው እርዳታ ዘግይቶ እንደደረሰ ገልጸው ለአንድ ጊዜ ብቻ እንጂ ወርሃዊ እንደማይሰጣቸውም ይናገራሉ።
ለሕፃናት ጥናቱ ዳሰሳው ተካሂዷል። ከክልልም እንደዚህ በካምፔይን መልኩ መጥተው እዚህ አሰሳ አድርገዋል ማለት ነው። የእኛም ሄዶ አሰሳ አድርገዋል። አሁን ውጤታቸው ስናይ በጣም ተቸግረዋል። አኩት ደርሰዋል የሚሏቸው በጤና ባለሙያዎቹ ቋንቋ አሉ። ደህና መካከለኛ ነው የሚሏቸው አሉ። ችግር የላቸው የሚሏቸው አሉ ማለት ነው።
አሁን ናቸው የተጎዱት ሕፃናት።
ሕፃናቱ ተጎዱ ተብሎ ባለፈው መጥተው የነበሩ 24 ናቸው። 24 ደግሞ አሰስ ከተደረጉ 0.03% ነው። በሰውነታቸው ላይ ምንም ጉዳት እንደሌለ ነው የሚያመለክተው። ለተጎዱ መካከለኛ ምግብ ያስፈልጋቸዋል ለተባሉም መጥተዋል። በአማርኛም እንደሚባል ለቅንፋፋ ምንለውኛ እሱ መጥተዋል። አድለናል ማለት ነው። እሱን ያደል ናቸው ለተመለመሉ ብቻ በዛች ስክሪን ለተደረጉ ሰዎች ብቻ ተሰጥተዋል ማለት ነው።
ወርሃዊ ነው የሚሰጠው?
ወርሃዊ አይደለም የተሰጣቸው። መጀመሪያ ሲመጣ ዘግይተዋል። አሁን ባለፈው ወር ግን አድለናል ማለት ነው። ወር ታህሳስ ግን አድለናል።
በራያ አዘቦ ወረዳ ከሚኖር 161,000 ህዝብ 124,000 ህዝብ እርዳታ እንደሚያስፈልገው የወረዳው አስተዳደር መግለጹ ይታወሳል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ።
እናመሰግናለን ግርማይን። ስርጭታችን አበቃ። ለመሰነባበቻ ሙዚቃን ጋብዛችሁ ደህና ደሩ። Thank you.
Mawda den wodadkut